ከማህበረሰብ ለማህበረሰብ
የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገረ ኢትዮጵያ ታሪክ ኢትዮጵያና ኢትዮጵያዊነት ጽኑ መሰረትና ቋሚ ምሰሶ መሆን ይነገራል። ሴቶቻም ለህብረ ብሔራዊ ትሩፋትነት መብቃት ይዘከራል። ለዓለም አቀፍ ቅርስነት መትረፍም የጥምቀት በዓል በዋነኛነት ከሚጠቀሱት አንዱ ነው። ኢትዮጵያዊነት ብቻ ሳይሆን ሉላዊነትንም ተዋርሷል። መንፈሳዊም ብቻ ሳይሆን ባህላዊና ማህበራዊ ግምዶሹም ብሔራዊ ጌጥ የቱሪዝም መስህብም ሆኖ አለ። የፊታችን ጥር 11 የባህረ ጥምቀት ታቦተ ህግን ተከትሎ በባህላዊና ማህበራዊ እሴትነቱ ደምቆ የሚከበረውም እንዲያ ነው። በእምነቱ ተከታዮችም ሆነ በዜጎች ዘንድ መላከ መንክራት ቆሞስ አባ ግሪማ የደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳደሪና የሀገረ ስብከት ስራ አስኪያጅ፣ መላከ ምህረት ቀሲስ ዜናዊ የደብረ ኃይል ቅዱስ ገብርኤልና ቅድስት ኪዳነ ምህረት ቤተክርስቲያን አስተዳዳሪ፣ መላከ ህይወት ቀሲስ ሰናይ የመካነ ህይወት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ፣ የጥምቀት በዓል መንፈሳዊና ብሔራዊ ውርሳ ሻራዎቹን ነቅሰው በሃይማኖታዊ አባትነት አንደበት ያንጸባርቃሉ። መነሻቸው የበዓለ ጥምቀት አከባበር ዋነኛ ምክንያቶችና ፋይዳዎችን በማመላከት ነው። ቀዳሚው መላከ መንክራት ቆሞስ አባ ገሪማ ናቸው። እንዲህ ያስረዳሉ።
ስማ ሁሉ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቸርነት የቅዱስ ድንግል ማርያም አማላጅነት አይለን። የጥምቀት በዓል ምክንያታዊ በዓሉ ፋይዳው አከባበሩ በመንፈሳዊ ረገዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቃና ከናዝሬት ተነስቶ ወደ ዮርዳኖስ የመጣበትን ምክንያት በማድረግ ጌታ ደጅ ሲጸና አድሮ በዮሐንስ መጥምቅ መጠመቁን ቤተክርስቲያን ይህን ምክንያት አድርጋ በየዓመቱ ታቦት ይዛ በጥምቀተ ባህር ታድራለች። ባህላዊና ህዝባዊ ደግሞ የዚህ በዓል አከባበር ሃይማኖታዊ ብቻ ሳይሆን ባህላዊ ይዘት ያለው ነው። በመሆኑም በርካታ ማህበራዊ ጥቅም የሚገኝበት ለማህበረሰቡ የሚቀርበት ነው። ከልብ የመነጨ ደስታን የሚያገኝ ባህላዊ ዘፈኖችን፣ ባህላዊ ልብሶችን፣ ማህበራዊ ሴቶችን ሁሉ የምናገኝበት ነው። አንዳንድ ጊዜም ለጋብቻ ወጣቶች የሚዘጋጁበት ዘር ሃይማኖት ሳይለዩ በደስታ የሚገናኙበት በየቤቱ መስተንግዶ የሚደረግበት ኢትዮጵያዊነት የሚገለጽበት የተለየ አለባበስ የሚደረገው የጥምቀት ዕለት ነው እና ይህንን ባህላዊውን ይመስላል። በመንፈሳዊ ሰውጋዊ ሰማያዊ መላእክት የሚያመሰግኑትን የሚዘምሩትን ዝማሬ ካህናቱ በማህሌት ቀሳውስቱ በሰዓታት በቅዳሴ ሌሊቱን ሁሉ ሲያከብሩ አድረው ጧትም ጳጳሳት ባሉበት በጳጳሳት ይባረካል። ጳጳሳት በሌሉበት ቀሳውስት ባሉበት ባህረ ጥምቀት ተባርኮ በረከት የሚተላለፍበት ከሞት ወደ ህይወት የተሸጋገርንበት ልጅነት ያገኘንበት በዓል ነው።
ቀሲስ ዜናዊ ሳሁን፣ መላከ መንክራት ቆሞስ አባ ገሪማ ከሃይማኖታዊም አልፎ ባህላዊና ኢትዮጵያዊ ቅርስነቱንም እንደዚሁ አንስተዋል። በእርሶ አንደበትስ የባለ ጥምቀት ልዩ መንፈሳዊ ትሩፋቶች የሚገልጡት እንደምን ነው?
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ዘላለማዊ የሆንክ በየጊዜያቱ በየሰዓቱ ማትለየን ለዚህ ሰዓት ስላደረስከን እናመሰግናለን። በመላው ዓለም ለምትገኙ ምእመናን እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል መታሰቢያ በሰላም አደረሳችሁ አደረሰን። የጥምቀት በዓል ፋይዳ በእውነቱ የመንፈሳዊ ህይወትን ያረካል። የማይተዋወቁ ሰዎችን ያስተዋውቃል። ቅድም መላከ መንክራት እንዳሉት እስከ ትዳርም የሚያደርስ ፋይዳ አለው። ሌላው የመንፈሳዊንም እድገት ይጨምራል። ሰዎች እስከዛ ቀን ድረስ ክረምቱን ሙሉ እንደዚሁ ምህሩ የሚሰበሰብበትን በተለይ ወደ ገጠሩም አካባቢ ስንመለከት በሌላ ይቆዩና በዚህ ቀን ግን ለመልካም ነገርም ተቀጣጥረው የሚገናኙበት የማይተዋወቁ የሚተዋወቁበት በዛ ላይ እግዚአብሔር አምላካቸውን የሚያመሰግኑበት የሰው ልጅ ሁሉ ፈጣሪውን የሚያመሰግንበት ለት መንፈሳዊነትን መጨመሩ ነው ፋይዳው። ሌላው የኢትዮጵያን ታላቅነት የኢትዮጵያን ህዝብ መሰረታዊ ማንነት ለዓለም የሚያሳይ ነው ይሄ ፋይዳ። በዚህ ዓለም በአሁን ሰዓት በመላው ዓለም بنመለከት እንደ ኢትዮጵያ ያለ እግዚአብሔርን ያሰበ የሚያመልክ የሚያመሰግን የለም በኢትዮጵያ ደረጃ። በእውነቱ ሁሉም በዓላቶች ሲታዩ ውስጣቸው መንፈሳዊነት ያልተለያቸው በዓላቶች ናቸው። አምላካቸውን ያመሰግኑ የሚያከብሩት በዓል ነውና ይሄ እጅግ ልዩ ያደርገዋል። ስለዚህ ጠቅላላ ሲደረግ ፋይዳው መንፈሳዊ ህይወትን ያሳድጋል፣ ከሰዎች ጋር ያስተዋውቃል፣ የመንፈሳዊነትም ኩራት ነው። ከሌሎች አንጻር ሲታይ ኩራታችን ነው። የኢትዮጵያን ታላቅነትንም ገልጾ ለዓለም ያሳያል።
መላከ ህይወት ቀሲስ ሰናይ በርሶ መንፈሳዊ አንደበትስ የባለ ጥምቀት ልዩ መንፈሳዊ ፋይዳዎቹ እንዲሁም አልፎ ለመላው ሀገሪቱ ለኢትዮጵያ ያሉት ትርፋቶች ምንድን ናቸው?
በቅድሚያ አቶ ካሳሁን አመሰግናለሁ። አባቶችም ደግሞ ብራቻቸው ድረሰኝ። ይሄ ጥምቀት ለኢትዮጵያ ቤተክርስቲያን ዋናው መሰረቱ ነው፣ ታላቅ በዓል ነው። የዚህ ጥምቀት መሰረት ዋና ሰሪውም ራሱ ኢየሱስ ክርስቶስ ነው። የጥምቀትን በዓል በዋናነት የምናከብርበት ዋና ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ ከዮሐንስ ጋር የተገናኘበት ነውና ይህንን ልበ አምላክ ዳዊት ሰላምና ጽድቅ ተስማሙ ምድርም በረከት ሰጠች በማለት የአምላክንና የአገልጋዩን የቅዱስ ዮሐንስን ግንኙነት መገናኘት በዚህ አይነት መንገድ ቀደም አድርጎ ገልጾት ስለነበረ ዛሬም አባቶቻችን ታቦተ ህጉን በመያዝ ናንን በአንድነት በማሰባሰብ በማገናኘት ሰላምና ጽድቅን እንደተገናኙ ሁሉ ታቦተ ህጉን በመያዝ ለሙሴ እግዚአብሔር ታቦቱን ይዞ እንዲወጣና የታቦቱ ከርሱ ጋር መኖር ምልክት እንዲሆነው በኦሪት ዘጸአት ምዕራፍ 25 እንደነገረው ቤተክርስቲያናችን ታቦታቱን ይዛ ከምዕመናን ጋር ወደ ጥምቀተ ባህር ጉዞ የምታደርግበት የምትባረክበት ሰላም የተባለ ቅዱስ ዮሐንስ፣ ጽድቅ እና ርት የተባለ ደግሞ አምላካችን መድኃኒዓለም ኢየሱስ ክርስቶስ ይህንን ምሳሌ በማድረግ ቤተክርስቲያን ታቦታቱን ይዛ ወደ ጥምቀተ ባህር ትወርዳለች። ፋይዳው ጥቅሙ የሚለው እንግዲህ ጥምቀት ትልቁ የኛ ስጦታችን ዘላለማዊ ህይወት የምናገኝበት ነው። ያመን የተጠመቀ ይድናል፣ ያለመነ ግን ይፈረድበታል ብሎ ጌታችን ኢየሱስ ክርስቶስ በተናገረው መሰረት ለኛ ለህዝበ ክርስቲያን ላመኑት በስሙ ለተጠመቁት ልጅ ለሆኑት ክርስቲያኖች ሁሉ ሰማያዊ መንግስትን ርስትን የምንወርስበት ዋናው መሰረቱ ጥምቀት ስለሆነ በዚህ ምክንያት እንግዲህ ለምእመናን ጥቅሙ ይሄ ነው። ብዙ ታሪኮች ብዙ አባቶቻችን የሚተረጉሙት ትርጉም አለ። በዚህ ባጭር ጊዜ የሚያልቅ ነገር አይደለም። እንግዲህ ምእመናን ይህን በረከት ለማግኘት ቃሉንም ትእዛዙንም ለማክበር በዚህ አይነት መንገድ ያከብሩታል ማለት ነው። አመሰግናለሁ።
መላከ ምህረት ቀሲስ ዜናዊ፣ አሁን የጥምቀተ ባህርን ፋይዳዎቹንም ሆነ እንደዚሁ ወደ ጥምቀተ ባህሩ ጉዞ የሚደረጉበትን መንፈሳዊ ስርዓቶች እንዲሁ ገልጠውልናል። መልአከ መንክራት ቆሞስ አባ ገሪማ፣ ጥምቀተ ባህር ከተወረደ በኋላ እንደዚሁ መላሽ አለ? ሁሉም ታቦቶች በአንድ ላይ ወጥተው ሆኖም ግና ሲመለሱ ሚካኤል ታቦት በዛው ጥምቀተ ባህሩ አድሮ ዘግይቶ ነው የሚመለሰው እና ይህ አይነቱ የቅዱስ ሚካኤልን ለየት ባለ መልክ ጨማሪ ቀን አድሮ እንዲመለስ አስባቡ ምንድን ነው? በኢትዮጵያ ኦርቶዶክስ ተዋህዶ ስርዓት ውስጥ
አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት አባቶቻችን ሰርተው ያቆዩልን ነው እና ሌላው ታቦታት ሁሉ ሲመለስ የቅዱስ ሚካኤል እና እንዲሁም አንዳንድ ጊዜ አንዳንድ ቦታ እስከ 13 ቀን የሚቆይ የቅዱስ ሩፋኤል ቤተክርስቲያን ያላቸውም ያሳድራሉ። የቃና ዘገሊላ ባህል ግን ከጌታ ጥምቀት ጋር በኋላ የተያዘ እንደነበረ በመጽሐፍ ቅዱስ ያሳያል። በዓሉ ቃና ዘገሊላ የሚባል ስያሜ ይሰጠዋል። ሌሎች ታቦታት ተመልሰው ሲመለሱ የቃና ዘገሊላ የቅዱስ ሚካኤል ታቦት የሚያድረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ
በኋላ ሳያድርስ ሳይውል ወደ ግራመ ቆሮንቶስ ሂዷል። እና ግራመ ቆሮንቶስ ከሄደ በኋላ 40 መዓልት 40 ሌሊት ጾሞ የካቲት 20 ጾሙን ጨርሶ ሲመለስ በሶስተኛው ቀን የካቲት 23 ቀን ወደ ቃና ወደምትባል መንደር ተጠርቶ እዛ ለማክበር ስለሄደ ውሃውን ወደ ወይን የለወጠበት በዓል ነው። ስለዚህ የውሃ በዓል ከውሃ ጋር ነው ብለው ነው እንጂ በዓሉ መከበር የሚገባው የካቲት 23 ቀን ነበር። ቃና ዘገሊላ የተባለው በዓል ወደዚህ ያመጡት አንደኛ በካቲት ጾም ስለሚገባ፣ ሁለተኛ በዓሉ የጌታ በዓል ከጥምቀት በዓል ጋር አብሮ ለውጥ ነው። ለውጥ የታየበት ፈርሶ የነበረው ትዳር የተመሰረተበት መልካም ነገር የታየበት ሰዎች ተሸግረው ሳለ በመይታችን አማካኝነት ውሃው ሞልቶ ውሃው ወደ ጣፋጭ ወደት የተለወጠበት ቀን በመሆኑ ያንን ቀን ቤተ ክርስቲያን የውሃን በዓል ከውሃ ጋር ይከበር ብላ ያከበረችበት ቀን ነው። እና ሶስት ቀን የሚለው አንደኛው ዘመነ አበው፣ ሁለተኛ ዘመነ ኦሪት፣ ሶስተኛው ዘመነ ሐዲስ ነው። ዘመነ ሐዲስ ሁሉ ነገር ሐዲስ ሆኖ ተቀይሯል። በዓሉም በዚህ ምክንያት እንዲከበር ታቦቱም እዛ እንዲያድር አባቶቻችን በቀኖና መልክ የሰሩት በዓል ነው እና ስለዚህ ነው የሚከበረው። ታቦቱም የማይመለሰው የቃና ዘገሊላ የውሃ በዓል ከውሃ ጋር ነው ብለው በዚህ ምክንያት ነው በዚህ እንዲያድር የተደረገ የቃና ዘገሊላ በዓል።
መላከ ህይወት ቀሲስ ሰናይ፣ የዘንድሮን ባለ ጥምቀት በተለይም በምዕራብ አውስትራሊያ ፐርዝ ውስጥ የሚከበረው የሶስቱም ቤተ ክርስቲያናት በእናንተ አባቶች የሚመሩት በአስተዳዳሪነት የሚመሩት ቤተ ክርስቲያን በአንድነት በጋራ ባህረ ጥምቀት ወርደው ነው። የዚህም አስተባባሪ መካነ ህይወት ቅዱስ አማኑኤል ቤተ ክርስቲያን ነው የዘንድሮ የዚህ ዓመት። ይሄም ቀደም ሲል በአባቶች እንደተገለጸው በጋራ ኢትዮጵያዊ ህብረትና አንድነትን ጭምር የሚያሳይ ነው። ከመንፈሳዊ ህይወቱን ባሻገር ባህላዊና ማህበራዊ ህይወት በጎ ተጽዕኖዎቹ አሉት። በዘንድሮው የጥምቀት በዓል የሶስቱም ቤተ ክርስቲያናት መነሻ ከየት ይሆናል? በጋራስ መድረሻቸው የት ነው የሚሆነው? ታቦታቱ ወጥተው እዛ ካደሩ በኋላ እስከሚመለሱ ድረስ ያሉት መንፈሳዊ መርሃ ግብሮች ምንድን ናቸው? ምእመናን በምን መልክ መዘጋጀት ምን ሊጠብቁ ይገባል?
አመሰግናለሁ በድጋሚ አቶ ካሳሁን። እንግዲህ እንደሚታወቀው ይህንን ታላቅ በዓል የምናከብረው ያው የታወቀ ነው ቤተክርስቲያናቱ አንድ ላይ በመሆን ነው። እንግዲህ በፐርዝ የሚገኘው የመካነ ሕይወት ቅዱስ አማኑኤል ቤተክርስቲያን በቅርብ የቤተክርስቲያኑ የተመሰረተው ሆኖ እስካሁን ድረስ ባለ ጥምቀት አብሮ ከነዚህ ከሁለቱ አብያተ ክርስቲያናት ጋር እያከበረ ቢቆይም ራሱን ችሎ ለማክበር ዝግጅት ያደረጉ ግን በዚህ በ2017 ዓመተ ምህረት ነው። ዝግጅቱ እዚህ ሀገር እንግዲህ ሁሉም ሰው እንደሚያውቀው በሀገሩ ላይ ስንኖር ህጉንና ስርዓቱን ጠብቀን አስፈቅደን ስለሆነ ይህንን ዝግጅት ለመስራት ለማድረግ ቀደም ብለን ነው የተጀመረው ስራው ማለት ነው። ብዙ ነገሮች ማስፈቀድ ነበረው፣ ብዙ ፕሮሰስ አለው። ቦታውን በማስፈቀድ አካባቢውን ሴፍቲውን በመቆጣጠር በዚህ በካውንስል አካባቢ ላይ ያሉትን ከሶስት ወር ከአራት ወር በፊት ጀምረን ነው ስራው የተጀመረው። አሁን ግን ሁሉም ነገር ተጠናቋል። እንግዲህ በእለቱ ዘንድሮ በእለቱ የሆነው በእለቱ ሰንበት ነው፣ ከተራ ቅዳሜ ነው የሚሆነው። እንግዲህ ሶስት ታቦታት ናቸው አብረው በዘንድሮ የሚያከብሩት፣ ቅዱስ አማኑኤል እና ቅዱስ ገብርኤል መድኃኔዓለም አንድ ላይ ሆኖ ነው የሚያከብሩት። ያው ቅድም እንደጠቀስከው የሚያከብረው መካነ ሕይወት ቅዱስ አማኑኤል ነው። ታቦቱ የሚነሳው ቅዳሜ በ18 በዚህ ሀገር አቆጣጠር ከሰዓት 3:30 ይሆናል። ከአማኑኤል ቤተ ክርስቲያን የመነሻ ሰዓት 3:30 ሆኖ አድራሻ ወይ ቤተ ክርስቲያኑ አድራሻ 31 ሺፓላ ሮድ ዌስት ሚኒስቴር ይሆናል። 3 ሰዓት ከተነሳ በኋላ ጉዞ የሚያደርገው ወደ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ይሆናል። ሁለቱ ታቦታት ከደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ተነስተው ወደ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ጉዞ ያደርጋሉ። ከዚያ በመነሳት 3 ታቦታት ወደ ጥምቀተ ባህሩ ጉዞ ያደርጋሉ። በዋዜማው በከተራ ማለት ነው 5:30 ላይ ጥምቀተ ባህሩ ይደርሳሉ። የጥምቀተ ባህሩም የሚደርስበት አድራሻ ኦሎምፒክ ኪንግስ ወይ ስፖርት ክለብ ይባላል። በዚህ አድራሻ ነው የሚታወቀው። ይሄ ከተራውን በዚያው ይደርሳል። የዕለቱ ቃለ እግዚአብሔርና ዝማሬ ከተደረሰ በኋላ ቃለ መዳን ይደረጋል። ለታወታቱም ወደ ማረፊያ ክብራቸው ወደ ድንኳን ወደ ተዘጋጀው ቦታ ይገባሉ። ከዚያም በኋላ ስብከተ ወንጌልን በመዘምራንም በመዝሙር ሌሊቱን በአገልግሎት ያድራል። እንግዲህ ሌሊት ቅዳሴ በሚቀጥለውም ቀን ቅዳሴ ይቀደሳል። ቀንም በአገልግሎት ነው የሚውለው። ስብከተ ወንጌል ይሰጣል ከቅዳሴ በኋላ ማለት ነው። ከዚያም በኋላ ጥምቀተ ባህሩ ይከናወናል። ጥምቀተ ባህሩም ከተከናወነ በኋላ እንግዲህ የሀገራችን ባህል ሻይ ቡናው የሚበላው ምግቡ ተዘጋጅቷል። ለሁሉም በቂ በሆነ መንገድ ተዘጋጅቷል። እሱንም ከተመገበና ህዝቡ የማህበራዊ ህይወቱን ካሳለፈ ከተጨዋወተ በኋላ የታቦቱ መነሻ የተደረገው 3:30 ጥምቀተ ባህሩ ከተዘጋጀበት ቦታ ይነሳና 3ቱም ታቦታት ጉዞ ወደ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ይሆናል። ከደብረ መድኃኒት ቤተክርስቲያን 2 ታቦታት ቅዱስ ገብርኤልና ቅዱስ አማኑኤል ቤተክርስቲያን ቀጥታ ወደ ቅዱስ ገብርኤል ቤተክርስቲያን ጉዞ ያደርጋሉ። ከዚያም በመጨረሻ ከተነሳበት ቦታ መጨረሻ አዘጋጁ ስለሆነ የሚመለሰው ወደ መካነ ሕይወት ቅዱስ አማኑኤል ቤተክርስቲያን 5:30 ፒኤም እሁድ ከሰዓት ማጠቃለያ ይሆናል ማለት ነው። እንግዲህ ያለው ፕሮግራም ይሄ ነው የወጣው። ግን ይሄ ፕሮግራም ሲዘጋጅ በጣም ብዙ የተደከመበት ስለሆነ ምእመናን መተው እንዲባረኩ ይህንን በዓል ስናከብር የበረከት ስለሆነ ቅድም እንደተናገርኩት ሰላምና ጽድቅ የተገናኙበት ስለሆነ እኛም ተገናኝተን ታቦተ የእግዚአብሔር ማደሪያ ይዘን ደስ ብሎን በዓላችንን የምናከብርበት እንዲሆንልን ጥሪያችንን እናከብራለን። እንግዲህ እግር መንገዴን ከተፈቀደልኝ በውጭው ዓለም የብዙ የቅዱስ አማኑኤል ቤተክርስቲያን አይታወቅም። በብዙ ሀገራት ያሉት የመላእክት የቅዱሳን እንዲናቸው ጽላቶች አሉት። እንግዲህ ይመስለኛል ለመጀመሪያ ጊዜ በአውስትራሊያ ምድር ቅዱስ አማኑኤል ቤተክርስቲያን ከዛሬ 6-7 ዓመት ነው የተመሰረተው። ከተቻለ እንደ ወደፊትም ወደ ፐርዝ ለሚመጡት ምእመናን ከተለያዩ ከምድር አውስትራሊያ ለሚመጡት መካነ ሕይወት ቅዱስ አማኑኤል ቤተክርስቲያን አለ። አድራሻው 31 ቺፓላ ሮድ ዌስት ሚኒስቴር ነው። መተው ቤተክርስቲያኑን እንዲጎበኙት በዚሁ መልእክቴን አስተላልፋለሁ። አመሰግናለሁ አቶ ታሰብ።
መላከ ምሕረት ቀሲስ ዜናዊ በርሶስ በኩል ለደብረ ኃይል ቅዱስ ገብርኤልና ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳደርነቶ ለምእመናኑ በዓሉ ላይ እንዲገኙና በረከቱንም እንዲያገኙ መልእክቶ ምን ይሆናል?
እሺ ወንድም ካሳሁን፣ መልእክቱ እንደ ተጠበቀ ሆኖ በዚህ ዕለት የማይገኝ ምእመን የለም። ለጥምቀት ያልሆነ ቀሚስ ነው የሚሉት ወላጆቻችንም ሁሉም በዚሁ ቦታ እንደሚገኙ ከወዲሁ ተዘጋጅተዋል። ግን ከዛ በፊት በእውነቱ ስለ በዓሉ ስለ ከተራ ምንድን ነው መቼ ተጀመረ የሚሉትን ታሪኮች ትንሽ ደቂቃ ከተገኘ ለማሳየት ሞክር ደስ ይለኛል። በዛ ላይ አለባበሶችም አሉ። እሱን ሰው ትውልዱ ቢያውቀው ደስ ይለኛል። ማለት የምፈልገው በእውነቱ በዓል ደጋግመን እንዳነሳ ነው ትልቅ በዓል ነው። መሰረቱ ጌታችን ኢየሱስ ክርስቶስ ነው። እንግዲህ ከተራ የሚለውን አንስተን ለትንሽ እንኳን ብንመለከት ከተራ ምንድን ነው? ከተረከተረ ወይም ደግሞ ገደበ የሚል የግዕዝ ቃል ነው። የተለያዩ ትንንሽ ውሃዎችን አንድ ቦታ ላይ እንደ መሰብሰብ ያለ ነው። ይህም ምሳሌው በየቦታቸው በየአካባቢያቸው ያሉ ምእመናንን አንድ ላይ እንደ መሰብሰብ ወይም ደግሞ እንደ መሰብሰብ ያለ ነው። በዚህ ውስጥ ደግሞ ግሃድ የሚል ሐሳብ አለው። ግሃድ ማለት መገለጥ ማለት ነው። የማይታየው ስውር የነበረው ተገለጠ። ዋስተራይ ነው ግሃድ በለቢሰ ስጋ ኮነነ ዘመደ ተብሎ እንደተጻፈው በደራሲው ስውር የነበረው ወልደ እግዚአብሔር በእናታችን በቅድስት ድንግል ማርያም መገለጡን የሚያሳይ ቀን ስለሆነ ይሄ ቀን ግሃድ ይባላል። አብሮ በጾምም ታቦቱ እስኪወጣ ድረስ ቅዳሴ ተቀድሶ ከዛ በጾም ነው የሚታለፈው። ሌላው ምእመናንም በዚህ ወቅት አለባበስ አላቸው። ከሌላው ጊዜ የተለየ ነጭ ልብስ ለብሰው ነው የሚመጡት። ለምን? ጌታችን ኢየሱስ ክርስቶስ ሁልጊዜ በሚያምኑበት ምእመናን ልብ ውስጥ ወይም ደግሞ ለሚያምኑበት ሰው ልብስ ነው። ቅዱስ ጳውሎስ ለሮሜ ክርስቲያኖች እንደተናገረው በ13 14 ላይ ምን ብሎ ተናግሯል? ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት ምኞቱ እንዲፈጸም ለስጋ አታስቡ ይላል። ከዚህ የተነሳ ሁሉም ምእመናን የጌታችን ኢየሱስ ክርስቶስን በልባቸው ለብሰው በውስጣቸው ደግሞ በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ወተወለጠ አልባሲው ኮነ ጻዳ ከመበረድ የለበሰው ልብስ ተለወጠ እንደበረዶም ነጭ ሆነ እንደተባለው ነጭ ልብስ በመልበስ የሚያከብሩበት ዋናው ምክንያት ይሄ ነው። በመጀመሪያ ደረጃ ሁሉም ክርስቶስን ሲያምን ክርስቶስን ልብስ ነው ክርስቶስ ለአማኞቹ። ስለዚህ የክርስቶስ የሆኑት ደግሞ ይህንን ልብስ ይለብሱና ይወጣሉ፣ አንድ ላይ ይሆናሉ። ወደ እለቱ እንደ ዘልዬ ለለፍና ወደ ባህር ይሄዳሉ። ይሄ ወደ ባህረ ጥምቀት ሁሉም አብያተ ክርስቲያናት በያቀረባቸው ተሰባስቦ በረከት ያሉ አንድ ላይ ይሄዳሉ። ጌታችን ኢየሱስ ክርስቶስ እዳ የደመሰሰበት እለት ስለሆነ በዚህ እዳ በተደመሰሰበት እለት ባህር ወደ ኋላ ሸሽተዋል። እግዚአብሔር ክብር ሰጠው፣ ተራሮች ሁሉ አመስግነዋልና ነጫጭ ለበሱ ምዕመናን ወጣቶች ልክ ለእግዚአብሔር ክብር ለኢየሱስ ክርስቶስ ክብር ነጫጭ ልብሳቸው ለብሰው ላባቸው እየተንቆረቆረ ሲያመሰግኑ ሲዘምሩ ይታያሉና ምሳሌውም ይሄ ነው። ሲወለድ በሰማይ ያሉ መላእክት በምድር ያሉ እረኞች አንድ ላይ ሆነው እንደዘመሩት ሁሉ በዝማሬ ያመሰግናሉ። ይሄ መሰረታዊው ሐሳብ ነው። ወደ ወንዝ የሄደበትን የእዳ ጽፈትን በትዛዛት የተጻፈ የእዳ ጽፈት ነበረ። የሚቃወመንን በትዛዛት የተጻፈውን የእዳ ጽፈት ደመሰሰው ይላል ቆላሴስ ምዕራፍ 2 ቁጥር 14 ላይ። ያን የእዳ ጽፈት ለመደምሰስ ስለሄደ ይህንን መሰረት በማድረግ ኢትዮጵያውያን ነገስታት በተለይ በስድስተኛው መቶ ክፍለ ዘመን አጼ ገብረ መስቀል ማታ ላይ የከተራ ማታ ላይ ታቦታቱን አውጥተው እንደገና ይመለሱ ነበር። በኋላ በ12ኛው መቶ ክፍለ ዘመን እንደገና በታላቁና በቅኑ በየዋሁ ንጉስ በንጉስ ላሊበላ ዘመነ መንግስት እንደገና አሁንም ይሄ የታቦት ማውጣት በሰፊው አዋጅ ታውጆ በአንድ አካባቢ ያሉ አብያተ ክርስቲያናት ሁሉም በአንድ ላይ ሆነው እንዲያከብሩ በአዋጅ ተነግሮ በንጉስ ላሊበላ ዘመነ መንግስት በ12ኛው ክፍለ ዘመን እንደተጀመረ በደንብ እንደሰፋ ይታያል። ቀጥሎም በአጼ ይኩኖ አምላክ ዘመነ መንግስት 160 እስከ 270 ባሉት ዓመተ ምህረቶች ድረስ ሰፍቶ በይኩኖ አምላክ ዘመነ መንግስት ያኔ አቡነ ተክለ ሃይማኖት ነበሩ በእሳቸው ማሳሰቢያነት ይላሉ ሰፍቶ በደንብ ሰው ወጥቶ እንዲያከብረው ሆነ። በመጨረሻም ከነገስታቱ መካከል ትልልቅ ፍቅር ያላቸው ነገስታት እንደ አጼ ፋሲል በቤተ መንግስታቸው ለጥምቀት ክብር የሚሆን ሁሉ አሰርተው በደንብ በአንድ ላይ አብያተ ክርስቲያናቱ እንዲወርዱ ያደርጉ ነበር። በመጨረሻ ሄዶ ማደር የተጀመረው በ15ኛው መቶ ክፍለ ዘመን እንደነበረ ይነገራል። ያው ሁሉም ታሪክ ነው አጀማመሩ በኢትዮጵያ። በ15ኛው መቶ ክፍለ ዘመን የነበሩት ገዥ አጼ ዘርዓ ያዕቆብ ነበሩ። ሁሉም ካህናት ምእመናን ታቦቱን ተከትለው ሄደው በዙሪያው እንዲያድሩ የሚል አዋጅ በማወጅ ከበር ነበርና ከዚያ ሲወርድ ሲዋረድ ይኸው ከኛ ላይ ደርሶ ዛሬ እኛም ክርስቶስን እያሰብን ለኛ ያስወገደውን የዕዳ ጽፈት እያሰብን ነው የምናመልከው። ከዚህ ውጭ ግን በዚህ ባከባበሩ ምናልባትም አንዳንድ የስነ ምግባር ሀሳብ ቢገኝ ቢታይ እንኳን በሚመጡ ሰዎች ከዚህ ከዋናው ካስኳሉ ሀሳብ ጋር አውሮ የሚሄድ አይደለም። ዋናው በዚህ በዓል ላይ የሚታሰበው የሚመለከው ኢየሱስ ክርስቶስ ነው። የእዳ ጽፈትን የደመሰሰው ኢየሱስ ክርስቶስን ለማሰብ ነው። ሁሉም ምእመን ወጥቶ ሲያመሰግነው ሲያመልከው እንዲያድር ሌሊቱን ሙሉ ማህሌት አገልጋዮቹ ሳይደክሙ አመሰግኑትና በዚህ ውስጥ ሁሉ የሚመለከው የሚመሰገነው ኢየሱስ ክርስቶስ ነው። ምህራኑ ተወልደ ክርስቶስ እያሉ እንዳመሰገኑት ሁሉ ክርስቶስ እያሉ ያመሰግኑታል። የተወለደውን ለሰው ልጆች ሁሉ የኃጢአት ስርየት የሆነውን ጌታ ያመሰግኑታል ማለት ነውና ጠቅላላ ሲደረግ ይህንን በዓል የምናከብር ሁላችን በመላው ዓለም ያለው የኢትዮጵያ ጥምቀት በዓል አከባበር ዋናው ክርስቶስን ማዕከል አድርገን ነው የምናከብረው። በሱ ዙሪያ ነው የምንሰበሰበውና እንደው ባጭሩ ይህንን ነው የሚመስለው። በኔ በኩል ስለሰማችሁኝ እግዚአብሔር ያክብርልኝ።
መላከ መንክራት ቆሞስ አባገሪማ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪነቶና ሀገረ ስብከት ስራ አስኪያጅነቶ በዓለ ጥምቀትን አስመልክቶ በመላው ኢትዮጵያ አውስትራሊያም ሆነ በመላው ዓለም ላይ ለሚገኙ የእምነቱ ተከታዮች ዜጎች የመልካም ምኞት መልእክቶ ምን ይሆናል?
እሺ ክቡራት ተከታዮች እግዚአብሔር ይስጥልኝ በረከት ያደለልኝ። እንግዲህ ቤተክርስቲያን አንዲት ናት። መድኃኔዓለም ገብርኤል ማፋፌልም አለ ነው አንድ እግዚአብሔር ልጅ የተሰጠበት ነው እና አይደለም ብለው እንደነው እንግዲህ ሄዱ አይዛብን ሁሉ ባቦሉን ቅዱስ ያጠመቃቸው አስቋቸውን ሁሉ እንዲጠብቁ አስተምሯቸው ደቀመዛሙርት አድርጓቸው ነው እኔ አስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚለው ነውና እኔ ማስተላልፈው መጀመሪያ ለመሪዎቻችን ነው ላይ ላሉት ለአብያተ ክርስቲያን አለቆች ከፍ ብሎ መናገሩን ቢከብድም በአሁኑ ሰዓት ህዝባችን እንደምታውቁት በመከራ ውስጥ ነው ያለ። ጥምቀት ነው የሚቀርና ራስ የሚሆን የደለው ህዝብ ያ ኩር ህዝብ እየተጎዳ ነው ያለ። ሁለተኛው ህዝባችን ተሰደዋል። የተሰደደውን የመለሰ ክርስቶስ የተጠመቀልለኛ ነው። አሁንም በአንድነት ሆነን መከፋፈልን ትተን የፖለቲከኞችን ሴራ አትተን የለበስነው ቀሚስ ያደረግነው ቆብ ያዝነው መስቀል አንድ ቀን ራሱ እንዳይፈርድብን ተጠንቅቀን ሁሉን ነገር ትተን እኛ ዘረኞች እንድንሆን አይደለም እግዚአብሔር የፈጠረን። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተስፋ የሰጠን አምላክ ከኛ ጋራ እስከሆነ ድረስ አሁንም ከኛ ጋራ ሆኖ ይስራ ነው ምለው። ከኛ ጋራ ሆኖ ይስራ የተራቡትን ይመግብልን የተሰደሩት የተበተኑት ይሰብስብልን በዓላችን የክብር በዓል ይሁንልን። የታይታ ሳይሆን ከእግዚአብሔር ጋር የሚያገናኝ ምረት የሚያመጣ ነውና ከክርስቶስ ተወልደናል የክርስቶስ ልጆች ነን ዘራችንም ክርስቶስ ነው ሌላ የለንምና እግዚአብሔር በዚህ በምረት አይኑ ይጎብኘን መናውን ዓለም እዚህ ሀገርም ያለው ሰርቶ የሚያድረውን ህዝባችንም ክፋይን ካብል ክብራቶ ካሳውንም አንተንም አገልግሎትህን መድኃኔዓለም ይባርክልን መልካም የጥምቀት በዓል ይሁንልን እግዚአብሔር ይስጥልኝ።
አሚን። መላከ መንክራት ቆሞስ አባ ገሪማ የደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪና የሀገረ ስብከት ስራ አስኪያጅ፣ መላከ ምህረት ቀሲስ ዜናዊ የደብረ ኃይል ቅዱስ ገብርኤልና ቅድስት ኪዳነ ምህረት ቤተክርስቲያን አስተዳዳሪ፣ መላከ ህይወት ቀሲስ ሰናይ የመካነ ህይወት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ፣ የባለ ጥምቀትን መንፈሳዊ ፋይዳዎች ስለገለጣችሁልንና ለማንያኑም ሆነ ለመላው ህዝባችን ስላስተላለፋችሁት የመልካም ምኞት መልእክቶች እናመሰግናለን። በእኛም በኩል ከወዲሁ መልካም ባለ ጥምቀትን ለእናንተ ለአባቶችና እንዲሁም ለእምነቱ ተከታዮች ሁሉ እንመኛለን።
አሜን
አሜን። እናመሰግናለን።
ከማህበረሰብ ለማህበረሰብ